ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የእስልምና እምነት ተከታይ ለሆናችሁ አድማጮቻችን በሙሉ እንኳን አደረሳችሁ።
ኢድ ሙባረክ።
ያለው ለለለው እየረዳ የኖረ መባን እየጨረስ ነው። በዓሉንም ደግሞ እንደዚሁ ሰላታችንን በጣም በፈርድ ያጋና በሰላም ሁኔታ ነው ሰላታችንን የሚያሳለፍ ነው። እስካሁንም በጣም ደስ በሚል ሁኔታ ነው ያለ ነው እላለሁ።
ቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ናቸው። የኢድ በዓልን አስመልክቶ ከሰጡን ቃል የተወሰደ ዝግጅት አለን።
ወጣቱ ያው ጠዋት በመጀመሪያ ከሙስሊሞች ጾም ፍቺ በኋላ ቀጥታ ወደ ዞን አስተዳደር አመሩ። እዛ እንደገቡ ባንዲራ፣ የደቡብ ኢትዮጵያ ባንዲራም ያለውን አወረዱ። ከዛ ያው ግማሽ ድንጋይ የሚጥልም ነበረ።
አሁን ራሱ በር ዘግተን ነው ቁጭ ያልነው። ወደ ውጭ ራሱ መውጣት አልቻልንም። ህጻናት ራሱ ለማሸሽን ፈልገን ማሸሽ አልቻልንም። መንገድ ሁሉ ጎማ ይቃጠላል፣ ድንጋይ ነው። በቃ ከባድ ችግር ነው ያለ።
የጸጥታ ኃይላት
የሉም? ስጋት ነው። የጸጥታ ኃይላትም ያው ነገሩ ከረገበ
የቀደሙት የወላይታ ከተማ እርሳቸውን ተከትለው በምልልሱ የሰማችኋቸው ደግሞ የአዋሳ ከተማ ነዋሪ ናቸው። ሰሞኑን በየአካባቢዎቹ የሚታዩትን ግጭቶች አስመልክቶ ካሰሙት ድምፅ የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
አብዛኛው ዜናችንም በአገር ጉዳይ በተለይም በግጭቶች ዙሪያ የተካተተ ነው። ደቡብ ክልል ሐዋሳ፣ ወላይታ፣ ወልቂቶ ግጭቶች ተባብሰዋል። ኦሮሚያ ክልል አልፎ አልፎም እንዲሁ ግጭት ይታያሉ። በተለያዩ የኢትዮጵያ እስር ቤቶች በቁጥጥር ስር የነበሩ አብዛኛዎቹ እየተፈቱ ናቸው። ኢትዮጵያ የውጭ ምንዛሬ እጥረቷን እንድታስወግድ የተባበረው አረብ ኤምሬትስ መንግስት $1 ቢሊዮን ባንክ ውስጥ ሊያስገባላት ነው።
በሩሲያ አስተናጋጅነት እየተካሄደ ያለው 21ኛው የዓለም እግር ኳስ ዋንጫ ውድድር ዛሬ ሁለተኛ ቀኑን ይዟል። ቅንብር አለን። ሌሎችም በርካታ ዘገባዎችና ቅንብሮች እንዲሁ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ አርብ ሰኔ 8 2010 ዓ.ም ዝግጅታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ የሚያቀናብርልን ንጉሱ ታምሬ፣ የስርጭት መሐንዲሱ ደግሞ ራብ ማክሊን ናቸው። እስከ 4 ሰዓት አብረናችሁ እናመሻለን። በዜናው እንጀምር። በደቡብ ክልል ሐዋሳ፣ ወላይታና ወልቂጤ በተፈጠሩ ግጭቶች በሰዎችና ንብረት ላይ ጉዳት መድረሱን አካባቢዎቹም ውጥረት እንደነገሰባቸው ነዋሪዎች ለአሜሪካ ድምፅ ገልጠዋል። አለመረጋጋቱ ተባብሶ ግጭቱም እንዳይቀጥል አስቸኳይ መፍትሄ እንዲሰጥበትም ያሳስበዋል። የክልሉ መንግስት ግጭቱን የማረጋጋት ስራ እየሰራ ሆነው ይላል። በሌላ በኩል ባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ከብቃት ማረጋገጫ ፈተና ጋር በተያያዘ ከሰኞ ጀምሮ ባደረጉት ተቃውሞ በዩኒቨርሲቲው ተጀምሮ የነበረው ፈተና መቋረጡን ያነጋገርናቸው ተማሪዎች ገልጠውልናል። ዘገባ ይኖረናል በኋላ ላይ።
ኦሮሚያ ውስጥ አልፎ አልፎ ይታያል ያሉትን ስርዓት አልበኝነት ለማስወገድ ከህዝብ ጋር ሆነው እንደሚሰሩ የክልሉ ርዕሰ መስተዳድር አቶ ለማ መገርሳ አስታወቁ። በሌላ በኩል ኦሮሚያና ሶማሌ ክልሎች በሚዋሰኑባቸው አካባቢዎች ላይ ሲነሱ በቆዩ ግጭቶች ሳቢያ ኦሮሚያ ውስጥ 159 ትምህርት ቤቶች መዘጋታቸውን የክልሉ የትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ለአሜሪካ ድምፅ ገልጸዋል። የአፋን ኦሮሞ ዝግጅት ክፍላችን ያጠናቀራቸውን ዘገባዎች ጨምሮ በመጽሔት እናቀርባለን።
በተለያዩ የኢትዮጵያ እስር ቤቶች በቁጥጥር ስር የነበሩ አብዛኛዎቹ ከኦሮሚያ ክልል የሆኑ ወደ 300 የሚጠጉ ሰዎች ከእስር መፈታት መጀመራቸውን፣ በትግራይ ክልል ደግሞ 2100 ታራሚዎች እንዲሁ ከእስር እንዲለቀቁ መወሰኑ ተገልጧል። ሄኖክ ሰማግዜር ዘገባ አለው።
የትግራይ ክልላዊ ብሔራዊ መንግሥት ሰኔ 15 ቀን የሚከበረውን የሰማዕታት በዓል ምክንያት በማድረግ በይቅርታ 2101 የሕግ ታራሚዎች እንዲፈቱ መወሰኑን በትናንትናው ዕለት አስታውቋል። ከታራሚዎቹ መካከል 65ቱ ሴት መሆናቸውን በመግለጫው ተመልክቷል። ከተለያዩ የኦሮሚያ ከተሞችና ዩኒቨርሲቲዎች ደግሞ በሽብር ክስ ተመስርቶባቸው ጉዳያቸው በፍርድ ቤት የሚከታተሉና የጥፋተኝነት ብይን ተላልፎባቸው በእስር የቆዩ ወደ 300 የሚጠጉ ሰዎች መፈታት መጀመራቸውን የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የጠበቃዎች ቡድን መሪ አቶ ወንድሙ ይብሳ ለአሜሪካ ድምፅ ሬዲዮ ተናግረዋል።
ከነዚህ ወደ 300 ከሚገመቱት ውስጥ አብዛኞቹ ከኦሮሚያ ብሔራዊ ክልል ነው።
ሁለተኛው ከአማራና ከትግራይ ያሉ ልጆች ይገኙበታል። እንዲሁ ደቡብም አሉበት።
በጸረ ሽብር ህጉ ተከሰው በቁጥጥር ስር የነበሩት ተፈቺዎች በእስር ላይ ብዙ ስቃይ ያደረሰባቸውና ከባድ ጊዜ ያሳለፉ መሆናቸውን አቶ ወንድሙ ገልጸዋል።
እንደ አበባ ውርጌሳ የሚባሉ ሁለት እግር በምርመራ አካላይ በነበረበት ጊዜ በምርመራ በደረሰበት ጉዳት አንዱ እግር በፊትም ጉዳተኛ ነበር። ሁለተኛ እግርም በሐኪሞች ስህተት ተቆረጠና ሁለቱም እግር የሌለው በጣም ወደ 10 ዓመት አካባቢ እስር ቤት የቆየ እሱ መፈታቱ ሰምቼዋለሁ። ኦላና ባይሳ፣ አብዱና በቀላ፣ ተኩማ ሙልሳ፣ ደጋጋ ብርሃኑ፣ ባቲ
በርካታ ስሞችን ይዘረዝራሉ ጠበቃው። የሚበዙት ወጣት የዩኒቨርሲቲ ተማሪዎች፣ የተለያዩ ከተሞች ውስጥ የማህበረሰብ ለውጥ አንቀሳቃሾች መሆናቸውንም ጨምረዋል።
አብዛኞቹ የመደወላቡ ዩኒቨርሲቲ ተማሪዎች በየቦታው ወለጋ፣ አምቦ አካባቢ ያሉና በክስ ሂደት ላይ ያሉ ናቸው። አብዛኞቹ ጥቂቶቹ የተፈረደባቸው አሉ። የሚያሳዝን አንድ በሬንቱ ቱጂባ የሚባል የድሬዳዋ ልጅ 11 ዓመት ነው የተፈረደበት። አሁን ባለፈው ግንቦት ወር ተኮላሽቻለሁ ብሎ በየቀኑ ፍርድ ቤት ላይ አራተኛ ወንጀል ችሎት ያለቅስ ነበር።
የኢትዮጵያ መንግስት በሀገሪቱ የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ በ10 ሺዎች የተቆጠሩ የፖለቲካ እስረኞችን በመላ ሀገሪቱ ሲለቅ ቆይቷል።
ወደ ቀጣዩ ዜና እናልፋለን አድማጮች። ኢትዮጵያ የገጠማትን የውጭ ምንዛሪ እጥረት ለማስወገድ የተባበረው አረብ ኤሚሬት መንግስት 1 ቢሊዮን ዶላር ማዕከላዊ ባንክ ውስጥ እንደሚያስገባ አስታወቀ። የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አህመድ ሺዴ ይህን ዛሬ ይፋ ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከአቡዳቢ ካልጋ ወራሽ ሼክ ሞሐመድ ቢን ዛይድ ጋር ከተገናኙ በኋላም ታውቋል።
በኢትዮ ኤርትራ ጉዳይ ላይ ኢህአደግ ያስተላለፈውን ውሳኔ በሚመለከት የመቀሌ ከተማ አስተዳደር ትናንት ሐሙስ ከከተማው መንግስት ሰራተኞች ጋር ውይይት ማካሄዱን ምክትል ከንቲባውና የህወሓት ማዕከላዊ ኮሚቴ አባል አቶ ብርሃነ ገብረ ክርስቶስ ለሪፖርተራችን አለም ፍስሐ ገልጸዋል። እንደ አቶ ብርሃነ ገለጣ በኢህአደግ ስራ አስፈጻሚ ኮሚቴ የተላለፈው ውሳኔ የባድመ ጉዳይ ብቻ አይደለም። እሺ፣ አቶ ብርሃነ ድምጽ የለንም ነው የሚለው ንጉሱ። የአልጀርስ ስምምነት ይላሉ የባድመ ጉዳይ ብቻ ሳይሆን የተበላሸው የሁለቱም ህዝቦች የቆየ ወንድማዊ ግንኙነት፣ 5ቱ የሰላም ሐሳቦች ወይም ነጥቦችና የአልጀርሱን ስምምነት መሰረት በማድረግ መፈጸም እንዳለባቸውና ይህም ከህዝቡ ጋር ውይይት ከተደረገ በኋላ የሚፈጸም ቢሆንም ሚዲያዎችን ፈጥነው በማስተጋባታቸው በህብረተሰቡ መካከል የማያስፈልግ ስሜት ፈጥረዋል። በመሰረቱ ከአሁን በፊት ከነበረው በይዘት የተለየ ነገር የለም ነው ያሉት አቶ ብርሃነ። የኢትዮጵያ መንግስት በመርህ ደረጃ የተቀበለው ተነጋግረን አብረን እንፈጽመው የሚል መሆኑን አቶ ብርሃነ ገልጠዋል። የሁለቱም ህዝቦች ቁስል እንዲሽርና ቀጣይ ሰላም እንዲረጋገጥ ሁለቱም ህዝቦች ሊነጋገሩ ይገባልም ብለዋል አቶ ብርሃነ።
የኤርትራ የዲሞክራሲና የሰብአዊ መብት ንቅናቄ የተባለ ድርጅት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ሰላም ለመፍጠር ሲሉ ከ16 ዓመታት በፊት የድንበር ኮሚሽን ያሳለፈውን ውሳኔ ካለምንም ቅድመ ሁኔታ ለመተግበር ቃል መግባታቸው አዲስ የሰላም ፍንጭ ይሰጣል የሚል መግለጫ ወጣ። ድርጅቱ በረጅምና በቅርብ ጊዜ ላይ እያተኮሩ ትክክለኛ ያለው ይህ ውሳኔ በኢትዮጵያና በኤርትራ መካከል ሰላም እንዲሰፍን የሁለቱ አገሮች ጥቅምም የሚጠበቅበት ነው ካለ በኋላ ጠቅላይ ሚኒስትር አብይ አህመድና የኢትዮጵያ መንግስት ያወጡት የድንበር ኮሚሽኑን ውሳኔ እንደሚቀበሉና እንደሚተገብሩት የሚገልጸው ሀሳብ እንደሚደግፍም አመልክቷል።
ይቅርታ፣ በመጨረሻም በሩሲያ አስተናጋጅነት እየተካሄደ ያለው 21ኛው የዓለም እግር ኳስ ዋንጫ ውድድር ዛሬ 2ኛ ቀኑን ይዟል። ትናንት በመክፈቻ ዕለት የኤ ምድቦቹ ሩሲያና ሳውዲ አረቢያ ተጫውተው ሩሲያ 5-0 አሸንፋለች። ዛሬ ጠዋት ሌሎቹ በኤ ምድብ ያሉት ግብፅና ኡራጋይ ተፋልመዋል። ከቢ ምድብ ደግሞ ሞሮኮና ኢራን። የፖርቱጋልና ስፔን ግጥሚያ ገና መጀመሩ ነው። ለማንኛውም ሰሎሞን ክፍሌ አጠር ያለ ዘገባ አለው። ዜናውም በዚሁ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። ቀዳሚው አብይ ርዕስ ነው። ወደዛ ከመሄዳችን በፊት አንድ ከሁለተኛው ክፍል ለቅምሻ የለም ቀጥል።
የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ የሰጡት አስተያየት ወደ ኋላ ላይ የሚቀርብ ነው። እሱን ነበር ልናሰማ የሞከር ነው። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው በቀጥታ የምናልፈው። በደቡብ ክልል በአዋሳ ቦላይታና በወልቂጤ በተፈጠሩ ግጭቶች በሰዎችና ንብረት ላይ ጉዳት መድረሱን አካባቢዎቹም ውጥረት የነገሰባቸው መሆኑን ነዋሪዎች ለአሜሪካ ድምፅ ገልጠዋል። ከዚህም ባሻገር ሁኔታዎቹ እንዳይባባሱ አስቸኳይ መፍትሄ እንዲሰጥበትም አሳስበዋል። የክልሉ መንግስት ግጭቱን የማርገብና የማረጋጋት ስራ እየተሰራ ነው ይላል። በሌላ በኩል በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ብቃት ማረጋገጫ ፈተና ጋር በተዛመደ ከሰኞ አንስቶ ተማሪዎች ባደረጉት ተቃውሞ በዩኒቨርሲቲው ተጀምሮ የነበረው ፈተና ተቋርጧል ነው የተባለው። ያነጋገርናቸው ተማሪዎች እንደገለጹት ሁሉንም ጽዮን ግርማ እንዲህ አሰናድታለች።
ያነጋገርናቸው የከተማዎቹ ነዋሪዎች እንደሚሉት በሐዋሳ ከተማ የተከበረውን የፍቼ ጨምበላላ የዘመን መለወጫ በዓል ዋዜማ ተከትሎ የተነሳው አለመግባባት ወጣቶች እርስ በእርስ ብሔር በለየ መልኩ ግጭት እንዲፈጥሩ ምክንያት መሆኑን ነው። ይህም በዛሬው ዕለት ሐዋሳን አልፎ ወደ ወላይታ መዛመቱንና በሰውና ንብረት ላይ ከፍተኛ ጉዳት መድረሱንም ይናገራሉ። በወላይታ ከተማ የሚገኙ የተለያዩ ነዋሪዎችን ያነጋገርን ሲሆን ለግጭቱ መነሻ የሆነውን ምክንያትና ደረሰ የተባለውን አደጋ በተመለከተ ያገኘነው መረጃ የተለያየ ነበር። በመጨረሻም በከተማ ውስጥ የሰማያዊ ፓርቲ ተወካይ የሆኑትንና የአይን እማኝ ነበርኩ ያሉትን ግለሰብ መረጃ ወስደናል።
አቶ ወጨፎ እባላለሁ። ከወላይታ ዞን በጣም አስቸጋሪ ሁኔታ ላይ ነው ያለው። ወጣቱ ያው ጠዋት በመጀመሪያ ከሙስሊሞች ጾም ፍቺ በኋላ ቀጥታ ወደ ዞን አስተዳደር አመሩ። እዛ እንደገቡ ባንዲራ፣ የደቡብ ኢትዮጵያ ባንዲራም ያለውን አወረዱ። ከዛ ያው ግማሽ ድንጋይ የሚጥልም ነበረ። ቀጥታ ወደ ፖሊስ ጣቢያ መጡ። በድንጋይ ተኩስ ዝም ብሎ ወደ ሰማይ ተኩስ ነበረ። ከዛ በአጠቃላይ ከተማ ላይ ያለ የመንግስት መስሪያ ቤት በጣም በአጠቃላይ የከተማ ህዝብ ወጥቷል ማለት ይቻላል። ወጣቱ በአጠቃላይ ወጥቷል። እጅግ በጣም ዩኒቨርሲቲ ሄደዋል። ዩኒቨርሲቲም አቃጥለዋል። የተወሰነ ቦታ ግብርና ኮሌጅም ሄደዋል። እዛም ብዙ አይነት ክስተት ነው የተፈጠረው። እጅግ በጣም አፍዲ ነው ያው ኦሮሚያ ህብረት ባንክ ነበረ፣ እሱንም አቃጥለዋል። ያለውን ንብረት ሁሉ ያው ብዙ የግለሰብ ንብረት ወድሟል። አንዳንድ ብዙ ችግሮች ደርሰዋል። እስካሁን አልበረደም። አሁንም ያው ልዩ ኃይል ገና አሁን እየገባ ነው። ባለ ሁኔታ ያው እየተሯሯጡ ነው፣ ወደዛ ወደዚህ ዱላ ይዞ ነው ሁሉም የወጣው። አስቸጋሪ ሁኔታ ላይ ነው ያለ።
የጸጥታ ኃይሎቹ ይሄንን ለማብረድ ጥረት አላደረጉም?
የሉም። እንደውም የአካባቢ ፖሊስ ሁሉም ያለ ማንም የለም። ህዝቡ ነው የወጣው። አሁን ነው በአሁን ሰዓት አሁን ገና በዚህ አሁን የደወልሽ ባለው ገና ወደ ከተማ እየገቡ ነው።
ከቀኑ 10 ሰዓት ማለት ነው በኢትዮጵያ።
በአሁን ሰዓት ገና እየገቡ ነው። በዛም አሁን ወደ ከተማው ተኩስ አለ። ሰው እየተሯሯጠ ነው። እዛ እዚህ ተኩስ አለ። መኪናዎችን ጎማ እየተካከል እጅግ በጣም አሳሳቢ ነው። በጣም አስጊ ነው። በቃ
ያነጋገርናቸው ሰዎች እንደሚሉት በከተማዎቹ የሚነገረውና የሚሰራጨው መረጃ ከደረሰው አደጋ በላይ የተጋነነ በመሆኑ ለተጨማሪ ግጭቶችና የእኔ ብሔር እዛ እየተጠቃ እኔ ለምን እዚህ ዝም ላለሁ በሚል ለሌላ ጸብና ጥፋት እንዲጋበዙ አድርጓል ብለዋል። በግጭቶቹ እየተሳተፉ የሚገኙት ወጣቶችም በሰፈር ጎራ ከፍለው በድንጋይና እጃቸው ላይ ባሉ መሳሪያዎች እርስ በእርስ ይጠቃቃሉ ብለውናል። በሐዋሳ ከተማም በተመሳሳይ እንዲሁ በተለምዶ ሞቢል ሰፈር አላሙራና አዲሱ ገበያ በሚባሉ አካባቢ ሁለት የተለያዩ ጽንፍ ተይዞ አንዱ የአንዱን ንብረት ማቃጠልና መዝረፍ እንዳለ ነዋሪዎቹ ይናገራሉ። በዚህ መካከል ማህበረሰቡ በጭንቀት ውስጥ መውደቁንና የቻለ ልጆቹን ይዞ ሰላም ነው ወዳለው አካባቢ እየሄደ እንደሆነ፣ ሌላው ደግሞ በሩን ዘግቶ እንደተቀመጠ ነዋሪዎቹ ይገልጻሉ። እርስ በርስ በሚደረግ የስልክ ልውውጥም ይህን ያህል ሰው እዚህ ቦታ ባሰቃቂ ሁኔታ ተገደለ የሚሉ መረጃዎች እንደሚነገሩ ነዋሪዎች ይናገራሉ። አንዲት የሐዋሳ ከተማ ነዋሪ አነጋግሬ ነበር።
አሁን ራሱ በር ዘግተው ቁጭ ያልነው ወደ ውጪ ራሱ መውጣት አልቻልንም። ህፃናት ራሱ ለማሸሽን ፈልገን ማሸሽ አልቻልንም። መንገድ ሁሉ ጎማ ይቃጠላል፣ ድንጋይ ነው እንጂ በቃ ከባድ ችግር ነው።
የጸጥታ ኃይላት
የሉም? ስጋት ነው። የጸጥታ ኃይላትም ያው ነገሩ ከረገበ ወዲህ ነው የሚደርስ።
ከህይወቱ ያለፈ ሰው አለ? ማን?
አዎ አለ። የሰማነው
ማን ይባላሉ?
ስማቸውን አላውቅም። እንግዲህ ይበልጥ ደግሞ በጣም ተጎጂዎችም አሉ። አሁን ለምሳሌ የተዘረፉ ሰዎች አሉ፣ የሞተባቸው ሰዎች አሉ።
ሲቀበር እንኳን ሐዋሳ ከተማ እንደው ቀብር እንኳን አልተፈጸመም።
ምንም በቃ አሁን በተለይ ዛሬ ላይ ማንም ምንም መንቀሳቀስ አይችልም። ሁሉም በግቢው አይደለም፣ የጸጥታ ኃይሎች ራሱ ከግቢ እንዳትወጡ ነው። ምክንያቱም የሚረብሸውና የማይረብሸው መለየት ስላለብን እንዳትወጡ ከግቢ ተብለን ያው ግቢ ውስጥ ነው ያለ ነው። እኛ ግቢ
ያመጡ
አስለን እንኳን መብላት አልቻልንም።
አሁን ደግሜ የምጠይቅሽ የፊቼ ጨምበላላ በዓል ከተከበረ ቀን ጀምሮ የሰው ህይወት እንደጠፋ ይነግሩናል ነዋሪዎቹ። አንቺም እየነገርሽ ነው። ያንን ጠፋ የተባለውን የሰው ህይወት ግን ማን እንደሆነ የሞተው ማግኘት አልቻልንም። አንቺ የምታቂው በስም የምታቂው የሞተ ሰው አለ?
በስም አላቃቸው።
መሞታቸውን እንዴት ነው የሰማሽው?
ሰው ነው የነገረኝ። ለምሳሌ መንግስት ሰራተኛ ነበር አንዱ እዚህ ጋር ከፍ ብሎ ተቀጥቅጦ መጥቶ ማታ ላይ ቤቱ አድሮ ነው የሞተው እና አዲስ አበባ ሬሳው ሄዶ ሊመረመር ሄዶ ነበር። እሱ ማክሰኞ ለታ ሮብም ማክሰኞ ተከሰተ ነው።
እሱን አንቺ አይተሻል ወይም?
እውነታውን ብነግርሽ ከሰው ነው የሰማሁት። እኔ አይኔ ላይ ያየሁት ነገር የለም። ግን እሱ ልሳሁን ሳይሞታል የሚባለው ከሰው ነው እየሰማ ነው ያለን።
ለምሳሌ ሰው እንደዚህ አይነት ግጭቶች ሲፈጠሩ የሰው ህይወት ሲያልፍ በማግስቱ ወይም በሶስተኛው ቀን እዛው ከተማ ላይ የቀብር ስነ ስርዓትም ይፈጸማል። የቀብር ስነ ስርዓትስ የተፈጸመ ወይም ቀብር ላይ የተገኛችሁበት ወይም ተቀበረ ሲባል የሰማችሁት አለ?
የቀብር ስነ ስርዓትም እኮ ለመስማት ከተማው ሰላም ሲሆን አይደለ? ወተሽ የምትሰሜ ካልወጣሽ ከግቢ ካልወጣሽ ግቢ ሁኝ ከተባልሽ እንዴት ነው መስማት የምትችል?
በግጭቱ የሰው ህይወት ማለፉን እንጂ እስካሁን ስንት ሰው እንደሞተ የሰዎች አካል መጎዳቱን እንጂ ምን ያህል ሰው እንደተጎዳ መረጃ ለማግኘት ጥረት ብናደርግም ማግኘት አልቻልንም። በሌላ በኩል በወልቂጤ ከተማ በኳስ ጨዋታ ቡድን ደጋፊዎች መካከል በተፈጠረው አለመግባባት ተባብሶ የነበረው ግጭት መብረዱን ያነጋገርናቸው ነዋሪዎች ገልጸውልናል። አንድ ስማቸውን መግለጽ ያልፈለጉ ነዋሪ እንደሚሉት በደቡብ ክልል በርካታ ችግሮች በመዳፈናቸው የተነሳ ትንሽ ግጭት ሲነሳ በብሔር ተከፋፍሎ መጣላቱ ሁኔታውን የበለጠ እንዲባባስ ያደርገዋል ብለውናል። በጉዳዩ ላይ የደቡብ ክልል የኮሙኒኬሽን ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉን ለማነጋገር ከፍተኛ ጥረት አድርጌ ነበረ። ቢሆንም ስልካቸው ስለማይነሳ ልናገኛቸው አልቻልንም። በሌላ በኩል የክልሉ ፕሬዝዳንት አቶ ደሴ ዳልኬ ለክልሉ ቴሌቪዥን በሰጡት መግለጫ የክልሉ መንግስት ግጭቱን የማረጋጋት ስራ እየሰራ ነው ብለዋል።
በከተማው በተለያዩ አካባቢዎች በሰውና በንብረት ላይ ጉዳት አድርሷል። ለዚህ ለደረሰው ንብረት ጥፋትና እንዲሁም ሰው ህይወት ላይ የደረሰው ጉዳት የክልሉ መንግስት እጅግ ያዘነ መሆኑን ለመግለጽ እወዳለሁ። ይህንን የደረሰውን ጉዳት ለማረጋጋትም የጸጥታ ኃይሎች ከአመራሩና ከህዝቡ ጋር በመቀናጀት በከፍተኛ ሁኔታ እንቅስቃሴ እያደረጉ ይገኛሉ። ይህ ጥፋት ያልተፈለገ ጥፋት ነው። በዓሉ የሰላም የመከባበርና የመቻቻል የእርቅ እንደመሆኑ መጠን እንደዚህ አይነት ችግር እንዳይፈጠር ወጣቱ በዚህ አይነት ድርጊት እንዳይሳተፍ የተለያዩ ስራዎች ሲሰራ ቆይቷል። ነገር ግን ከወጣቱ ጀርባ ሆኖ ወጣቱን ወዳልተፈለገ አቅጣጫ እንዲንቀሳቀስ የሚያደርጉ የጥፋት ኃይሎች ጥፋት እንዲመጣና ንብረት እንዲወድም ሰው እንዲጨነቅ ለማድረግ የተንቀሳቀሱበት ሂደት ለማየት ተችሏል። ይህ ሂደት እጅግ አጸያፊና ህዝቡን የማይወክል የብሔረሰቡን ገጽታ የማይገልጽ ጥፋት እንደሆነ እንረዳለን። ይህንን ጥፋት መቆም ያለበት መሆኑን ወስዶ የጸጥታ ኃይሉ ከህዝቡ ጋር በመቀናጀት የጸጥታና የህግ ማስከበር ስራ በተጠናከረ መልኩ እየሰራ ነው።
በሐዋሳ ዩኒቨርሲቲ የህግ መምህር የሆኑት ረዳት ፕሮፌሰር ዳንኤል ኃይሉ ከግጭቱ ጀርባ ብዙ ችግሮች ስላሉ የፌዴራል መንግስት በተለይም ደግሞ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጣልቃ ገብተው ዘላቂ መፍትሄ ሊሰጠው ይገባል ብለዋል።
ብዙ ክፍተቶች፣ ብዙ ግፎች፣ ብዙ ጥያቄዎች ያልተመለሱ ቦታ አሉ። እኛ አካባቢ ያለው የሲዳማ ጥያቄ አለ። ከክልልና ከአስተዳደር ጋር የሚገናኝ ጥያቄ ነው። ይሄ ጥያቄ እስከዛሬ ድረስ ተግበስብሶ ነው ያለው። በቀጥታ ፊት ለፊት ቀርቦ መንግስት ይህንን ማወያየት ያለበት ይመስለኛል። ምክንያቱም ይህንን ትርፍ ለማጋበስ የሚፈልጉ ክፍተት የሚፈልጉ ብዙ አይነት ሀይሎች ኢንትረስት ግሩፕስ አሉ በየቦታው እና እነዚህ ለመግባባት ከፍተኛ በር ስለሚከፍትላቸው በፌዴራል መንግስት በኩል ከፍተኛ ጥሪ መደረግ አለበት፣ መነጋገር መቻል አለብን ነው። ይሄ እንግዲህ አብዛኛው ከወሰን ከራስ ገዝ ጥያቄ ከምናምን ጋራ የተያያዙ ሽፋኖች አሉት። ውስጥ ለውስጥ ያለው ከምሬት ጋራ የሚያያዝ፣ ከሙስና ጋራ የሚያያዝ፣ በስልጣን ከመባለግ ጋራ የሚያያዝ ክፉ ክፉ ጉዳዮች አሉት እና ይሄንን ሁሉ በልቦና ማጤንም ይፈልጋል። ብዙ ጠቅላይ ሚኒስትር ለዚህ ሁሉ ቅርብ ናቸው፣ ለውይይት ቅርብ ናቸው፣ ለግንዛቤውም ቅርብ ናቸው። ፊት ለፊት ወጥተው ጥሪ አድርገው ይህን ነገር እንወያየቱ በተለይ ከህዝቡ የጥያቄ ባለቤት ህዝቡ ከሆነ በቀጥታ ህዝቡ ጋራ ውይይት ቢደረግ እና የመፍትሄ አቅጣጫ ቢሰውም አሁን ያለውን ነገር ለማገዝ ገብተው እሳቸው ለዴሞክራሲ አስተሳሰብም ቀረብ ያሉና በአብዛኛው ህብረተሰብ ሪፎርሚስት ተብለው ቅቡልነትን ያገኙ ሰው ስለሆነ
የለውጥ አካል ተብለው
ወደ ህዝቡ ቀጥተኛ ጥያቄ የሚገሩ መስመር ለመዘርቀት ዛሬውኑ ጥሪ ቢያደርጉ ነው ብዬ አምናለሁ።
የኢትዮጵያ መንግስት ጉዳዩን በተመለከተ ለሀገር ውስጥ መገናኛ ብዙሃን በሰጠው የጽሑፍ መግለጫ መንግስት የተከማመሩ የህዝብ ችግሮችን ለመፍታት በመስራት ላይ ባለበት በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች ጊዜያዊ ግጭቶች መከሰቱን ጠቅሶ አካባቢያዊና ወሰንን ሌሎች መሰል ምክንያቶችን መነሻ በማድረግ ለዘመናት አብሮ በኖረው ህዝቦች መካከል ጥርጣሬን የሚፈጥሩና ለግጭት የሚያነሳሱ ሴራዎች ተስተውለዋል ብለዋል። መግለጫው አያይዞም የተፈጠረው ግጭት በምንም መስፈርት ህብረተሰቡን የማይወክልና የተጀመረው የለውጥ ሂደት ባልተዋጠላቸው አካላት ጠንሳሽነት እየተመራ እንደሆነ ከወዲሁ መገንዘብ ይቻላል ይላል። ግጭት ያቀነባበሩትና ሁከቱን ያባባሱት አካላት ዓላማ ምን እንደሆነ መግለጫው ሲጠቅስ አሁን በኢትዮጵያ የተገኘው አንጸራዊ ሰላምን ማወክ፣ መንግስት እየገነባው ያለውን ሀገራዊ አንድነት መናድና በአጠቃላይ ሀገሪቱ የጀመረችውን ውጤታማና ፈጣን የለውጥ እንቅስቃሴ ማደናቀፍ መሆኑ አያጠያይቅም ይላል። እንዲህ ያለውን አደገኛ አካሄድ ህዝቡ ተገንዝቦ ከግጭት ይልቅ ሰላሙን ሊጠብቅ ይገባል ሲልም መክሯል። ለደረሰው ጉዳት ማዘኑን በመግለጽ ለተጎጂ ቤተሰቦች መጽናናትን ተመኝቷል። በመግለጫው ያነጋገርናቸው ነዋሪዎች የህግ ባለሙያውም ሆነ መንግስት በሚናገሩትና በሰጡት መግለጫ የሀገሪቱን ሰላም ለማደናቀፍ የሚሰሩ አካላት አሉ ነው። እነዚህ አካላት ማናቸው የሚለውን ለማጣራት ባደረግነው ጥረት በመንግስት በኩል ከፌዴራልም ሆነ ከክልል ባለስልጣናት ለደወልናቸው ስልኮች ምላሽ የሚሰጠን አካል ልናገኝ አልቻልንም። የሐዋሳ ዩኒቨርሲቲው ረዳት ፕሮፌሰር ዶክተር ዳንኤል ከፍተኛው ስራ ያለው መንግስት ጋራ ቢሆንም ህብረተሰቡ እስከዛሬ አብሮት የቆየውን አብሮ የመኖር ማህበራዊ እሴቱ እንዳይበላሽ ከፍተኛ ጥንቃቄ ሊያደርግ ይገባዋል ሲሉ መክረዋል። በሌላ ዜና የባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ብቃት ማረጋገጫ ፈተና ጋራ በተያያዘ ከሰኞ ጀምሮ ተማሪዎች ባደረጉት ተቃውሞ በዩኒቨርሲቲው ተጀምሮ የነበረው ፈተና መቋረጡን ያነጋገርናቸው ተማሪዎች ገልጸዋል። የተቃውሞ መነሻ ደግሞ ለምህንድስና ተማሪዎች ሶስተኛ ዓመት ሲደርሱ የሚሰጠው የምዘና ፈተና መስፈርቶች የተማሪውን ሁኔታ ያላገናዘቡና ከጊዜ ወደ ጊዜ እየተጠናከሩ መጡ የሚልና ፈተናው ደግሞ ለባህር ዳር ዩኒቨርሲቲ ተማሪዎች ብቻ ለምን ይሰጣል የሚል ነው ብለዋል። ጥያቄያቸውን ለትምህርት ቤቱ አስተዳደር አቅርበው ምላሽ ባለማግኘታቸው መጀመሪያ ግቢ ውስጥ የተቃውሞ ሰልፍ እንዳደረጉ፣ ከዛ ደግሞ ከግቢው ወጥተው ተቃውሞ ለማድረግ ሲሞክሩ የፌዴራል ፖሊስ በመሀል ገብቶ ግጭት እንደተፈጠረ ነው። ሰላማዊ የነበረው ተቃውሞ ወደ ረብሻ ተቀይሮ ተማሪዎች ተደበደቡ፣ የትምህርት ቤቱ አንዳንድ ንብረቶችም ተሰበሩ ብለዋል። በዚህ ጉዳይ ላይ የባህር ዳር ዩኒቨርሲቲን ምላሽ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮን እንደ ዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ መጽሔት ርዕስ ነው የምንሻገረው። ኦሮሚያ ውስጥ አልፎ አልፎ ይታያል ያሉትን የስርዓት አልበኝነት ችግር ለማስወገድ ከህዝብ ጋር ሆነው እንደሚሰሩ የክልሉ ርዕሰ መስተዳድር አቶ ለማ መገርሳ አስታውቀዋል። በሌላ በኩል ደግሞ ኦሮሚያና ሶማሌ ክልሎች በሚዋሰኑባቸው አካባቢዎች ላይ ሲነሱ በቆዩ ግጭቶች ሳቢያ ኦሮሚያ ውስጥ 159 ትምህርት ቤቶች መዘጋታቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ለአሜሪካ ድምፅ ገልጠዋል። የኦሮምኛ ዝግጅት ክፍል ባልደረቦቻችን ጃለኔ ገመዳ እና ሶራ ሀለኬ ያጠናቀሯቸውን ዘገባዎች ሰለሞን አባተ አጣምረው ይዞ ቀርበዋል።
የጸጥታ ችግር ስጋት ወደ አማራ ክልል እንዲሸሹ ያደረጋቸውን ምዕራብ ኦሮሚያ ውስጥ ይኖሩ የነበሩ የአማራ ተወላጆችን በአጭር ጊዜ ውስጥ መልሰን ለማቋቋም ዝግጅት አጠናቀናል ብለዋል የኦሮሚያው ፕሬዚደንት አቶ ለማ መገርሳ።
ረኮ ቡልቺንሰ ጋሪ ረኮ ክራሰሳብ ዱማ ወሊ ወልቀበቴ አከሱመስ ጎሱማ ወሊ ወልቀበቴ ገዲት ሆገንሲ አንጎ ቀቡ
የመልካም አስተዳደር መጥፋት ከኪራይ ሰብሳቢነትና ከጎሰኝነት ጋር ተያይዘው እታች ያለ ሥልጣንን በመጠቀም ሲፈጠር በነበረው የአስተዳደር ችግር ላይ የማስተካከያ እርምጃዎች ተወስደዋል። ስለዚህ ካሁን በኋላ በጉባኤያችን ላይ የተላለፉ ውሳኔዎችን ተመርኩዘን ከታች ወይም ከዝቅተኛው ደረጃ ጀምሮ በሙሉ አቅም እንሰራለን።
በምዕራብ ኦሮሚያ በግለሰብ ደረጃ በተፈጠሩ ግጭቶችና የጸጥታ ችግር ፍራቻ የአማራ ተወላጆች መፈናቀላቸውንና መሸሻቸውን አስመልክቶ አቶ ለማ እንዲህ ብለዋል።
ቡቃን ኩን ሴራን ጅራት ተናነው ኬኛ አንገታኒት ጅራቹ አፊስ ምርገገባን ቀበኔ
እነዚህ የተፈናቀሉ ሰዎች በሕጋዊ መንገድ የክልላችን ነዋሪዎች እስከሆኑ ድረስ የመኖር መብት ስላላቸው ሁኔታው ተጠንቶ ይኖሩባቸው ወደ ነበሩ ቀዬዎቻቸው እንዲመለሱ ዝግጅቱ ተጠናቋል። በኦሮሚያ ክልላዊ መስተዳድር በኩል አስፈላጊ የሆኑ ሁኔታዎች ተመቻችተው ይህንን የሚያስፈጽም አካልም ተሰይሞ ሥራ ጀምሯል።
በኦሮሚያ ክልል በጉጂና በደቡብ ክልል ደግሞ በጌዴኦ ዞኖች አዋሳኝ አካባቢዎች የተፈጠረውን ግጭት ለማስቆም ያለማቋረጥ እየተሠራ መሆኑን አቶ ለማ ገልጸዋል። የተፈናቀሉ በአጭር ጊዜ ውስጥ ወደ የመኖሪያቸው እንደሚመለሱና ለግጭቶቹ መጫር ምክንያት የሆኑ ሕግ ፊት እንደሚቀርቡ ጠቁመው ተመሳሳይ ችግር ወደፊት እንዳይፈጠር ሕዝቡ ከጎናቸው እንዲቆምና አብሯቸው እንዲሠራ ጥሪ አሰምተዋል። ኦሮሚያ ውስጥ ከሚካሄደው የኢንቨስትመንት እንቅስቃሴ ጋር ተያይዞ ሠራተኞች የደሞዝ ጭማሪ እየጠየቁ ስለመሆናቸውም ተናግረዋል። የክልሉ ፕሬዚደንት
ጋፊ ሚንዳ ደበለ ሚንዳ ጋፋችን ወሊን ታአኒ ቃመ ሆገን ወሊን መሪያችሁም ባየ በርባችሳል ረኮን ኢንዱስትሪ
ከአመራር ጋር ተጠምጠው መነጋገር ያስፈልጋቸዋል። ኢንዱስትሪ ውስጥ የጸጥታ የደሞዝና ሌሎችም ጉዳዮችን በተመለከተ የሚታዩ ክፍተቶች አሉ። ሰራተኛና ማህበራዊ ጉዳይ ሚኒስቴርም ለሰራተኛ የሚከፈል ወለል ወይም መነሻ ደሞዝ በጊዜው ተጠንቶ መቅረብ ስላልቻለ መፍትሄ የሚያስፈልጋቸው ችግሮች አሉ። ጥሩ ያልሆነው ነገር ግን ከዚያ አልፎ የፋብሪካ ሰራተኞቻችንን፣ ባለሀብቶቻችንን፣ የሌሎች ሀገሮችን ዜጎች መደብደብ፣ መዝረፍና ማዋከብን የመሳሰሉ ሕገ ወጥ አድራጎቶች እየተስተዋሉ ነው። ይህ ደግሞ በብዙ መንገድ ይጎዳናል። መወያየት ያስፈልጋል። መብት መከበር አለበት።
የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ አክለውም በራሳቸው አባባል በሦስተኛ ወገን የሚቀርቡ አጀንዳዎች የሚሰጡንን ለይተን በማየት መብታችንን እያስከበርን ሥርዓት አልበኝነትን ተባብረን በመጠበቅ ክልላችንንና ሀገራችንን በሥርዓት መምራት አለብን ብለዋል። ይህ በእንዲህ እንዳለ ኦሮሚያና ሶማሌ ክልሎች በሚዋሰኑባቸው አካባቢዎች ላይ ባለፉ ሁለት ዓመታት ሲነሱ በቆዩ ግጭቶች ምክንያት ኦሮሚያ ውስጥ 159 ትምህርት ቤቶች መዘጋታቸውን የክልሉ የትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ለቪኦኤ ገልጸዋል። ትምህርት ቤቶቹ አንድም ተዘግተዋል ወይም ተዘርፈዋል አሊያም ጉዳት ደርሶባቸዋል። በክልሉ የትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ መግለጫ መሠረት በደረሰው ጉዳት ባለፈው ዓመት ከጅግጅጋ ከነ ቤተሰቦቻቸው የተፈናቀሉት የኦሮሞ ተወላጅ ተማሪዎችን ጨምሮ 60,000 ተማሪዎች ከትምህርት ገበታቸው መስተጓጎላቸውን ዶክተር ቶላ አመልክተዋል።
ወሉማ ገለ ጉዲና ሀረርጌ ለማንፊ ባሌፊ ቦረና ፊ ጉጂ ለማን ከሰቲ ማንም በርኖታ ዲበተኮ ፊ ሸንታሚ
በምስራቅ ሀረርጌና ምዕራብ ሀረርጌ ቦረና ባሌና ጉጂ ዞኖች ውስጥ 159 ትምህርት ቤቶች ተዘግተዋል፣ ተዘርፈዋል። በገንዘብ ሲተመን የ43.3 ሚሊዮን ብር ጉዳት ደርሶባቸዋል። አሁንም ከጅግጅጋ ከተፈናቀሉት መካከል 22,000 ሕፃናት አልተመዘገቡም።
የክልሉ መንግስት ያደረገ ነው ባሉት ጥረት ተማሪዎቹ በየአቅራቢያቸው ወደሚገኙ ትምህርት ቤቶች ተልከው ትምህርታቸውን እንዲከታተሉ መደረጉን ዶክተር ቶላ ገልጸዋል። በዚህም ምክንያት በአንድ ክፍል ውስጥ የሚቀመጡ ተማሪዎች ቁጥር ከ45 ወደ 70 ማሻቀቡንም አስታውቀዋል። ባለፈው ዓመት ከጅግጅጋ የተፈናቀሉ መምህራንን አስመልክቶም መንግስታቸው ያደረገ ስላለው ጥረት የክልሉ የትምህርት ቢሮ ኃላፊ ማብራሪያ ሰጥተዋል።
በርሲሰን አመናኑ ሶማሊ ከና ቡቃይድ ሁሌ በርሲሰን ገረዲባ አፍሪ ሶዶም ይቶርባ ጅራ
ከሶማሌ ክልል የተፈናቀሉ 437 መምህራንም ኦሮሚያ ክልል ውስጥ በሚገኙ ትምህርት ቤቶች ተመድበዋል። በተጨማሪም ሕፃናቱ ከትምህርታቸው እንዳይጨናገፉ መንግሥት ባደረገው ጥረት ተማሪዎቹን በየሚማሩበት እየመገበና አስፈላጊ የመማር ማስተማር ቁሳቁስና ግብአቶችንም እያቀረበ ነው። የተዘጉትን ትምህርት ቤቶች ለመክፈትም ጥረት እየተደረገ ነው።
በሶማሌ ልዩ ፖሊስ ይደርስባቸዋል በሚባለው ጥቃት በምስራቅ ሐረርጌዋ ጭናቅሰን ወረዳ 27፣ በቦረና ዞኗ ሞያሌ 5፣ በጉጂ ዞኗ ጉሚ ኤልዳሎ 6፣ በባሌ ሰዌና 4 ትምህርት ቤቶችን ጨምሮ ብዙ ትምህርት ቤቶች አገልግሎት ማቋረጣቸውን ነው ኃላፊዎችና ነዋሪዎች የሚናገሩት። የተዘጉና አገልግሎት ያቋረጡ ትምህርት ቤቶች አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤቶች ሲሆኑ፣ ቤተሰቦች በግጭቶቹና በጥቃቶቹ ምክንያት በመፈናቀላቸው ሌሎች የልማት እንቅስቃሴዎችን መቋረጣቸውን ቪኦኤ ያነጋገራቸው ነዋሪዎች አመልክተዋል። ለአሜሪካ ድምፅ ጃለኔ ገመዳና ሶራ ሐለኬ ያጠናቀሯቸውን ዘገባዎች ነው የሰማችሁት። ዋሽንግተን።
ወደ ቀጣዩ ዘገባ እናልፋለን። በሳውዲ ጦር የሚመራውና ቁልፍ የወደብ ከተማ የሆነችውን ሁዳይዳን ውጢ ከተሰኘው ሻይት ሽምቅ ተዋጊ ቡድን መልሶ ለመቆጣጠር የሚካሄደው ውጊያ ዛሬ አርብ ሶስተኛ ቀኑን ይዟል። ተፋላሚዎቹ ወገኖች ለሰብአዊ እርዳታ አቅራቢዎች መንገድ ካልከፈቱ ማዕቀብ ይደረግባቸዋል፣ የተባበሩት መንግስታት ይህንን ሊያሳውቃቸው ይገባል ሲል የሰብአዊ መብት አስጠባቂ ቡድኑ ሂውማን ራይትስ ዎች አሳስቧል። የወደብ ከተማዋን ሁዳይዳን አንለቅም ብለው የሚዋጉት የጣምራውና የሁጢ ኃይሎች የጭካኔ ተግባር የፈጸሙ መሆናቸውን የሚያመለክት መረጃ እንዳለ ሳራሊ ውትሰን በዛሬው ቀን ከሂውማን ራይትስ ዎች አስጠንቅቀዋል። የኖርዌው ፍልሰተኞች ምክር ቤት ምክትል ዲሬክተር ክሪስቶፈር ምዘምቤ ውጊያው እየተፋፋመና ወደ ሁዳይዳ እየተቃረበን በመሆኑ ለሲቪሉ ማህበረሰብ የሚያሰጋ ስጋት አንዣቧል ብለዋል። መስታወት አረጋው።
በሁቲ አማጽያን ስር የምትገኘውን ሁዴዳ ወደብ ከተማ ለማስለቀቅ በሳውዲ አረቢያ የሚመራው የአረብ አገሮች ጣምራ ጦር ድብደባ ለዓለም አቀፍ እርዳታ ሰጪ ድርጅቶች አስጊ እንደሆነ ተገለጸ። የተባበሩት መንግስታት የስደተኞች ኮሚሽነር ፊሊፖ ግራንዲ የሁዴዳ የባህር ወደብ የሰብአዊ እርዳታ ቁሳቁስ ወደ ሀገሪቱ የሚዘልቅበት ብቸኛው መንገድ መሆኑ ብቻ ሳይሆን ለየመን የሚያስፈልጓት መሰረታዊ ግብይቶች የሚካሄዱበት ወደብ መሆኑን ለቪኦኤ ገልጸዋል።
This is how Yemen survives. Fuel, food, medicines, at least these three big areas.
የየመን ህልውና በዚች ወደብ ከተማ ላይ የተመሰረተ ነው። ነዳጅ፣ ምግብና መድኃኒት፣ ቢያንስ እነዚህ ሶስቱ መሰረታዊ ነገሮችን ያለማቋረጥ ሀገሪቷ ማግኘት ይኖርባታል። ጦርነቱ እነዚህ መሰረታዊ ነገሮች ለማግኘት የሚያስችል አይመስለኝም። ወታደራዊ እርምጃው በየመን ለሚገኙ የእርዳታ ሰጪዎች ከፍተኛ ፈተና ነው የሚሆንባቸው። የሚፈናቀሉ ቁጥር ከፍተኛ መሆኑ ብቻ ሳይሆን ለዓለም አቀፍ ማህበረሰብ የሚተርፍ የሰብአዊ ችግሮች እንደ ተጋረጡና ፈተናዎቹ እየተባባሱ እንደሚቀጥሉ ነው የሚሰማኝ።
በሁዴዳ የሚኖሩ ኢትዮጵያውያን ስልኮችን አግኝተን በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። ስሙ እንዳይጠቀስ የጠየቀን በሰንአ ስደተኞች ካምፕ አቅራቢያ ነዋሪ ኢትዮጵያውያን ስደተኞች ወደ የመን አሁንም በመግባት ላይ እንደሚገኙ ይናገራል።
አዲሶች መጡ፣ አሁን ይገባሉ። በቀደምም ገብተዋል። በባህር በኩል ነው የመጡት። ግማሾቹ በጅቡቲ በኩል ግማሾቹ በወዘርስ ነገር ሰዋሰው መንገድ ነው። 13፣ 10፣ 5 ይገባሉ። አስሮቹ በቀደም ነው የገቡት።
የሞተ ሰው አለ እስካሁን ሲጓዙ መንገድ ላይ?
እዛ የለም። እና በጅቡቲ በኩል መጣን የሚሻልልሽ እዚህ ወረዱ። እዚህ በሳዳ በኩል ሲመጡ ያዟቸው፣ እዚያቸው እዚህ መጡ።
ማን ነው ይዟቸው የመጣው?
ጃጃት መንግስት።
ፀሐይ በየነ በሰንአ ለአመታት ኖራለች። ሁዴዳን በተመለከተ በቅርብ ርቀት የሰማችውን ነግራናለች።
ሁሉም ጋር አለ፣ ድብደባውም አለ። በዜና ሁሌም ስለምናየው ነው ሆዲዳ አሁን ላይ በፊት እንግዲህ አደን ኤደን የሚባለው እንደና ሴዝ የሚባሉት ከተሞች ነበሩ በጦርነት ከሰንዓ ቀጥሎ። አሁን ላይ ሆዲዳም እንደዛው የጦርነት ቀጠና ሆናለች። አብዛኛው ኢትዮጵያኖች ደግሞ በዛ በኩል ነው የሚመጡት፣ ታውቂያለሽ፣ ወደ የመን ለመግባት ከዚያም ወደ ሳውዲ ለመሄድ። አሁን ላይ እጅግ በጣም ከፍተኛ ጦርነት ያለ፣ በጣም ብዙ ወገኖቻችን እየሞቱ ናቸው። መሞት ብቻ ሳይሆን ሲያስፈልጉ ወደ ጦርነት እንዲገቡ እየተደረገበት ያለ ሁኔታ ነው ያለው። ከዛም ራሱ የመንያን ራሱ ወደዚህ ወደ ከተማ እየሸሹ በጣም ብዙ እና መኖሪያ ቤት ከማጣት ድረስ የደረሱበት አለ። ያው ሁሌም አንድ ዘንድ ነገር ሲመጣ መጀመሪያ ተጎጂ የሚሆነው ስደተኛው ነው የሚሆነው። ለምዛ ካምፕ አለ ሲቀጥል፣ በዛ በኩል ነው በስደተኞች የሚመጡት። እንደዚህ አይነት ጦርነት ቀጠና ከሆነች ደግሞ ይቺ ቦታ ዩኤንም ቢሮውን ከዘጋ ስደተኛው መሞት ነው እንግዲህ ያለው ነገር። በዚህ በጦርነት መሞት ነው። ስትያዥ ምክር ቤት ለምትገቢ ምክር ቤት ያለውን መንገላታት አለ። ፈተልግም ወደ ጦርነት የምትገቢበት አለ። ስቃይ ነው ሁሉም ነገር። ያው ስቃዩ ግን ከበፊቱ የከፋ ነው የሚሆነው።
ጋዜጠኛ ግሩም ተክለ ሃይማኖት በሰነአ ነዋሪ ነው። ጦርነቱና ኢትዮጵያውያን ስደተኞች የሚገኙበትን ሁኔታ ገልጾልናል።
ሁዴዳ ከተማዋን ለመያዝ ከተማዋን ከበዋት ነበር ያሉት። ይሄ የመንግስት ደጋፊዎችና አማጽያን መካከል ያለው ጦርነት ነው። ከከተማው ላይ በአሁኑ ሰዓት ወደ 14-15 ሺህ አካባቢ ከከተማውና ከከተማው መግቢያ ያለ ተፈናቃይ ሆኗል። ወደ ሰነአ እየመጡ ምን ያሉት ወደ ተለያየ ቦታ ላይ እየመጡና በድንኳን እየተቀመጡ ነው ያሉት። እዚህ ሰነአ ራሱ መንገዱ በየመንገዱ ላይ ሀረጥ የነበረው ካምፕ በተደጋጋሚ 4 ጊዜ በጀት ሲመታ በርካታ ስደተኞች ሞተው ወደ ሁዴዳ ቀይሮ ነበረ። አሁን ደግሞ ከሁዴዳ ወደ አልፋቤት ወደ ሳውዲ ጠረፍ ነው መቀየር ግድ ሆኖባቸዋል። ሁዴዳ ያለው ካምፕ ከተነሳ አይኦኤም ኢትዮጵያውያኖችን ወደ አገር የሚመልስበት ምንም አይነት መንገድ የለውም። ያ ነው ቦር ማለት እንትን ወደቡ። ከዚህ በኋላ እንደገና ወደ አደን ወስዶ ሌላ መንገድ እስከሚሄን ድረስ ስደተኞች በየእስር ቤቱ መሰቃየት ነው እንጂ ያለባቸው ወደ አገር መመለስ የለም። እዚህ አሁን አልሳቤት የተባለው ካምፕ ውስጥ የቀየሯቸው ሰዎች የምግብ አቅርቦት፣ የመኝታ፣ የምናምን በሙሉ ምንም የተሟላ ነገር የለውም። ምክንያቱም ገና ካምፕ አይደለም ሜዳ ነው። ሁዴዳ የአይኦኤም ካምፕ ውስጥ እርግጥ አሁን ያሉት በቁጥር ወደ 200 አካባቢ የሚሆኑ ስደተኞች ናቸው። በፊት ብዙ ነበሩ፣ ወደ 300 ምናምን ወደ ኢትዮጵያ ተመልሰዋል። እና አሁን እነዚህ ስደተኞች ወደ አበት ልማል መድረክ ካምፕ ይቀየሩ ሲደረግ እዛ ቦታ ላይ ይሄ ድንገተኛ ቅየራ ነው እና ከዚህ በኋላ ደግሞ ወደ ኢትዮጵያ የመመለሱ ሁኔታ ገና ከነዛኛው መንግስት ጋር እስኪነጋገር ድረስ ስደተኛው እየተንገላታ ይቆያል ማለት ነው። አይኦኤም ያለመታከት እየሰራ ያለው መመለስ ነው። ኢትዮጵያውያኖቹ አሁንም በጅቡቲ በኩል እያደረጉ እየገቡ ነው ያሉት። በሶማሌ በኩል እያደረጉ እየገቡ ነው ያሉት።
የተባበሩት መንግስታት የህጻናት እርዳታ ድርጅት በሁዴዳ የሚኖሩ በትንሹ 300,000 የሚሆኑ ህጻናት በአደገኛ ሁኔታ ውስጥ እንደሚገኙ ገልጿል። በተጨማሪም በሀገሪቷ የጦር ቀጠና ክልሎች የሚገኙ 11 ሚሊየን ህጻናት የሰብአዊ እርዳታ ያስፈልጋቸዋል ሲል ተናግሯል። ለየመን እስትንፋስ የሆነችውን የሁዴዳን ወደብ ከተማ መዝጋት ችግሩን እንደሚያባብሰውም ጨምሮ ገልጿል።
መስታወት አራጋው እናመሰግናለን። አድማጮች፣ አሁን የዓለም ዋንጫ።
ቀደም ሲል እንደገለጽነው ሁለተኛ ቀኑን ይዟል 21ኛው የዓለም እግር ኳስ ዋንጫ። ሞስኮ ውስጥ በእግር ኳስ ታሪክ በከፍተኛ ጉጉት ሲጠበቅ የቆየው የክርስቲያኖ ሮናልዶ ፖርቱጋል ቲምና የሁዋን ማታ ስፔን አቻ ግጥሚያ እየተካሄደ ነው። በአሁኑ ሰዓት ውጤታቸው ሁለቱም 1-1 ነው። ቀደም ሲል ዛሬ ጠዋት ኡራጋይ ግብፅን 1-0 ከኤ ምድብ፣ ከቢ ምድብ ደግሞ ኢራን ሞሮኮን 1-0 አሸንፈዋል። እየተከታተልን እናቀርባለን። አሁን ወደ ሶሎሞን ዘገባ።
ዛሬ በቅድሚያ የካተሪንበርግ ስቴዲየም የተጫወቱት ቀሪዎቹ የኤ ምድብ ብሔራዊ ቲሞች ግብፅና ኡራጓይ ናቸው። የ25 ዓመቱ የግብፅ ኮከብ አጥቂ ሞሐመድ ሳልህ አልተሰለፈም። ምክንያት ፕሮፌሽናሉ የሊቨርፑል ጠላዥ ለሻምፒየንስ ሊግ ከሪያል ማድሪድ ጋር ለዋንጫ ፍጻሜ በተጋጠሙበት ዕለት ትከሻው ላይ በደረሰበት ጉዳት እያገገመ በመሆኑ ነው። በእውነትም ቲሙን መጉዳቱ ታይቷል። ዛሬ ግብፅ ሞሐመድ ሳልህን የመሰለ ግብ አግቢ አሰልፎ ቢሆን ኖሮ ኡራጓይን አሸንፎ በወጣ ነበር። የተከላካይ መስመሩ ግን ጠንክሮ ታይቷል። የግብፁ ብሔራዊ ቲም ዋና አሰልጣኝ ሄክቶር ካፐር ናቸው። ትላንት ሐሙስ ለጋዜጠኞች ሲናገሩ ሳለህ በዛሬው ጨዋታ ላይ እንደሚሳተፍ ለሚዲያው 100% አረጋግጣለሁ ብለው ነበር። ሳለ ግን ከቤንቹ ላይ ተንቀሳቅሶ አልታየም። ኡራጓይ በጣም የተሻለ እድል ይዞ ነበር የገባው። ይሄ ብዙ ዓለም አቀፍ ልምድ ያካበተ ቡድን 4 ታዋቂ ተጫዋቾችን አሰልፏል። ግብ ጠባቂው ፌርናንዶ ሙስሌራ፣ ጎል አዳኞቹ ሉዊ ሹዋሬዝ እና ኤዲንሰን ካቫኒ ይተካሳሉ። ቡድኑ አብዛኛውን የሚተማመነው ግን ቢያቅተው በጥርሱም ቢሆን በሚገባው በሉዊ ሹዋሬዝ ላይ ነበር። 90ኛው ደቂቃ ላይ እርሱ ከተከላካይ ጋር ሲነታረክና ሲጋፋ 2 ቁጥሩ በቅጣት ምት የተሸጋገረች ኳስ በግንባሩ ገጭቶ ኡራጓይን 1-0 በሆነ ውጤት ለድል ማብቃት ችሏል። በአጠቃላይ ግን ግብጽ ጥሩ ተንቀሳቅሷል ማለት ይቻላል። እርግጥ ግብጽ በፉትቦል ታሪኩ እስከዛሬ አንዴም እንኳን ለዋንጫ ፍጻሜ ደርሶ አያውቅም። ፋሮስ በዓለም ዋንጫ ሲካፈሉም ከ1990 ወዲህ ለመጀመሪያ ጊዜ ሲሆን በአጠቃላይ ግን 3ኛቸው ነው። ዩራጓይ የዓለም ዋንጫን 2 አንስታለች። ባለፉት 6 የዓለም ዋንጫ ውድድሮች ዩራጓይ አንዴ ብቻ ነው ለጥሎ ማለፍ ደረጃ የደረሰው። በ2010 ዓ ም እንደ አውሮፓውያን ዘመን አቆጣጠር በ4ኛነት አጠናቃለች። በደቡብ አሜሪካው አህጉራዊ ማጣሪያ ኤዲንሰን ካቫኒ 10 ጎሎችን በማስቆጠር አንደኛ ሲሆን፣ ሉዊ ሹዋሬዝ 5 በማግባት እና 2ቱን አመቻችቶ በመስጠት ረድቷል። ቀጥሎ የተፋለሙት የቢ ምድቦቹ ኢራንና ሞሮኮ ነበሩ። ታሪካቸውን ባጭር ባጭሩ አይተን ወደ ውጤቱ አልፋለሁ። ኢራን ለዓለም ዋንጫ ስትደርስ ዘንድሮ ለ5ኛ ጊዜ ነው። ዋንጫውን ሳይሆን በውድድሮቹ በምድብ ደረጃ ያሸነፈችው ግን አንዴ ብቻ ነው። በ1998 ፈረንሳይ ባስተናገደችበት ጊዜ ዩናይትድ ስቴትስን 2-1 በመርታት። ካርሎስ ኩዌሮዝ ናቸው ዋናው አሰልጣኝ። ቁልፍ ተጫዋቾቿ ደግሞ ሳርዳር አዝሙን የእስያ ኮከብ ተብሏል። በዓለም አቀፍ ውድድሮች ብዙ ጎሎችን በማግባት ቀዳሚው ተጫዋች ሆኗል። ገና 22 ዓመቱ ነው። ለሩቢን ካዛን የሩሲያ እግር ኳስ ክለብ ተሰላፊ ነው። ሞሮኮ ካለፉት 20 ዓመታት ወዲህ ለዓለም ዋንጫ ስታልፍ አሁን ለመጀመሪያ ጊዜ ነው። ቁልፍ ተጫዋቾቿ የኢጣሊያው ጁቬንቱስ ክለብ ተከላካይ መድሂ ቤናሲያ አንዱ ነው። የቡድኑም አምበል ሲሆን የ30 ዓመቱ ጠንካራ ተጫዋች በአፍሪካ ዝናው ገኗል። ውጤቱ ያሳዝናል። ተጨማሪ ሰዓት የሞሮኮ ተከላካይ በራሱ ላይ አግብቶ በኢራን 1-0 አሸናፊነት ተጠናቋል። አሁን በመካሄድ ላይ ያለው በእጅጉ ሲጠበቅ የቆየው የስፔንና ፖርቱጋል ጨዋታ የሚያበቃው ከአየር ከወረድን 30 ደቂቃ በኋላ ስለሚሆን ውጤቱን የሳምንቱን ማብቂያ ውድድሮች ጨምረን ሰኞ በመደበኛው ፕሮግራም ሁሉንም ለመመልከት እንሞክራለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ሁኑ።
ሰለሞንን ለ21ኛው የዓለም እግር ኳስ ዋንጫ ውድድር ዘገባው እናመሰግናለን። አድማጮች፣ አሁን ተከታዩ ቅንብር ወደ አዲስ አበባ ይመልሰናል። ዛሬ የኢድ አልፈጥር በዓል በዓለም ዙሪያ እየተከበረ ነው። በዓሉን ለምታከብሩ የእስልምና እምነት ተከታይ የሆናችሁ አድማጮቻችን በሙሉ በቅድሚያ እንኳን አደረሳችሁ እንላለን። ኢድ ሙባረክ። በዓሉን አስመልክቶ ታዲያ የተሰናዳ ቅንብር አለን። ቆንጅት ታየ።
ዒድ ሙባረክ፣ ዒድ ሙባረክ፣ ሙባረክ፣ ሙባረክ ለና ወለኩም ሙስሊም ሙስሊማቶች በሙሉ ሰላም አለይኩም። ዒድ ሙባረክ፣ ሙባረክ፣ ሙባረክ ለና ወለኩም ሙእሚን ሙእሚናት።
የቅዱስ ረመዳን የጾም ወር ማብቂያ ኢድ አልፈጥር በዛሬው ዕለት እየተከበረ ነው። በዓሉን እያከበራችሁ ያላችሁ የእስልምና እምነት ተከታይ አድማጮቻችን እንኳን አደረሳችሁ፣ ኢድ ሙባረክ እንላለን። በመላ ኢትዮጵያ ረመዳን ጾምን በጥሩ ሁኔታ አከናውነን ዛሬም በዓሉን በደንብ እያከበርን ነው ያሉን ማምሻውን በስልክ ከአዲስ አበባ ያገኘናቸው ቀዳሚ ሙፍቲ ሀጂ ኡመር ኢድሪስ።
የእስልምና ሃይማኖት በመሰረቱ የሰላም ሃይማኖት ነው፣ የአንድነት ሃይማኖት ነው። ቅዱስ ቁርአናችንና ነቢያችን አለይሂ ሰላቱ ወሰላም የሚያስተላልፉት መልእክታቸው ስለ አንድነት፣ ስለ ሰላም፣ ስለ መተባበር፣ ስለ መከባበር፣ ስለ መተዛዘን ስለሆነ የዘንድሮ ረመዳናችን አልሐምዱሊላህ አላህ ይመስገንና በሰላም ነው የጾምነው። አለምንም ቅሬታ አለምንም ችግር በመፈቃቀር በመረዳዳት ያለው ለሌለው እየረዳ ነው ረመዳን የጨረስነው። በዓሉንም ደግሞ እንደዚሁ ጾምና ፈጥር ለጆችን ቁወታ የሚሰጥ መልካም ተግባር አለ ሰደቃ። ያንንም ሙስሊሙ በመስጠት እንደ የሆነው ቀኑ ያሳለፈው ሶላታችንን በጣም በተርጋጋና በሰላም ሁኔታ ነው ሶላታችንን የሚያሳለፍ ነው። እስካሁንም በጣም ደስ በሚል ሁኔታ ነው ያለ ነው እላለሁ።
ሀጂ ዑመር በዚሁ የበዓል መልእክታቸው የሰላምና የመፈቃቀር ጥሪም አሰምተዋል።
አንድ ፈጣሪያችን እንደ አላህ መልእክት እንደዚሁም ነቢያችን አለይሂ ሰላቱ ወሰላም እሳቸው እንደሰጡን መመሪያ ማስተላለፍ የምፈልገው ሙስሊሙም ሆነ ክርስቲያኑም ሆነ እዚች ዓለም ላይ ለተወሰነ ጊዜያት ነው የሚኖረው፣ ሁልጊዜ የሚኖር ሰው የለም። ቅዱስ ቁርአናችንና ሀዲሳችን የሚያዘው የሰው ልጆች እንዲተዛዘኑ፣ እንዲከባበሩ፣ እንዲረዳዱ ስለሆነ ለዓለም ለሙስሊሙም ሆነ ለሌላውም ለክርስቲያኑ ለወንድሞቻችን ለእህቶቻችን ማስተላለፍ የምፈልገው መቃረን ወደዛ ወደ ጎን ጥለን መጣላትን ጥለን መመቅኘትን ጥለን መጥፎ መጥፎውን ነገር ወደዛ አግለን ወደ አንድነት፣ ወደ ሰላም፣ ወደ ልማት በአጠቃላይ ወንድማማች ሙስሊምና ክርስቲያኑ እንዲሁ ሙስሊምና ሙስሊሙ ክርስቲያኑና ክርስቲያኑ አንድ ሆኖ ተዛዝኖ ተከባብሮ ማኖር አለበት የሚል መልእክት ነው ማስተላለፍ የምፈልግ። አመሰግናለሁ። የኢትዮጵያን አሜሪካ ሰላም ይሆንልን፣ ህዝቡን በሰላም እንኖራል አድርገው። እናንተም ደግሞ በኢትዮጵያ ሙስሊም ስም ከፍ ያለ ምስጋና አቀርባለሁ። አመሰግናለሁ።
ቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ናቸው። በድጋሚ በዓሉን እያከበራችሁ ላላችሁ አድማጮቻችን ኢድ ሙባረክ።
مبارك كل عام وانتم بخير عيد مبارك كل عام وانتم بخير عيدي عطاب لوني ميتي سيري عفوك لي عفاباي Unkamu opiti koni titi boda Neke sinita karase Yamati iti tabislo
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በድጋሜ ኢድ ሙባረክ ለእስልምና እምነት ተከታይ አድማጮቻችን። አዶላ የእግር ኳስ እያየን ነው። ሮናልዶ ሁለተኛዋን ግብ አስገብቶ ረፍት አድርገዋል። 2-1 እየመሩ ናቸው ፖርቱጋሎች።
አንዳንዶቻችን ስታዲየም ውስጥ ገባንም ይመስላል።
ተውት፣ ለሰው አትንገርብኝ። ፍጹም ቅጣት ምት ብትሆንም ሮናልዶ ነው የመጀመሪያውን የሚያስገባው። ሁለቱም ግቦች የእሱ ናቸው።
ሙሉ ቀልባችን ስፖርቱ ጋር አልተለየም ነው የምትለው። አድማጮቻችን በአንድ ወገን ምናልባት ነው የምጠረጥረው፣ የቴሌቪዥኑን መስኮት በጎን አድርገው እኛን ደግሞ በሌላኛው እየሰሙን ሊሆን ይችላል።
ተስፋ እናደርጋለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን እሰጥ አገባ
ኢህአዴግ እንደ ድርጅት አራቱ ድርጅቶች የራሳቸው ድርሻ በመንግስት የስራ ኃላፊነት ላይ አስቀምጠው ተግባብተው ወጥቷል። ይሄ ግን እየሆነ አይደለም ነው ይላሉ። ስለዚህ ለኢህአዴግ ተገዥ እንሆን ነው ባጭሩ፣ ሌላ አይደለም።
ይሄ መግለጫ ወዲያ ወዲህ መያዝ አያስፈልግም። ይሄ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ ተግዛዝ ወይም ደግሞ ከፍ ካለ ደግሞ እንደ ዛቻ ነው መታየት ያለበት።
ጉዳዩ የህወሓት መግለጫ ባለፈው ከትላንት በስቲያ ረቡዕ የወጣው ርዕሱ ወይም ዝግጅቱ ደግሞ እሰጥ አገባ ነው። ሰዓቱን ጠብቀን ማስተዋወቂያችን ነው። ለዛሬ ታዲያ በሰዓት ጥበት ምክንያት ባይኖርም ሰፋ ብሎ በነገው ምሽት ይቀርባል። የቀደሙት ተናጋሪ አቶ አሉላ ሰለሞን፣ ሁለተኛው ተናጋሪ አቶ ጀዋር መሐመድ ናቸው። ግራና ቀኝ ጠበቅ አድርገው ይከራከራሉ። ነገ ጠብቋቸው አድማጮች። አሁን በቀጥታ ወደ ተከታዩ ቅንብር ነው የምናልፈው። ሳምንታዊው አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል።
ጠቅላይ ሚኒስትር አብይ አህመድ የግብጽን የአባይ ውሃ ድርሻን ከፍ ለማድረግ እንደሚጥሩ ለግብጻውያን ተናገሩ። አቶ አህመድ መሐመድ የሜታልና ኢንጂነሪንግ ኮርፖሬሽን የቦርድ አባል እንዲሆኑ ተሾሙ። የጠቅላይ ሚኒስትር አብይ የለውጥ ሐሳቦች ፍጥነት የመተግበር ችግር ሊገጥማቸው እንደሚችል ተገለጸ የሚሉ ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ሮይተርስ የዜና አገልግሎት በዘገበው መሰረት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው እሁድ ከግብጹ ፕሬዝዳንት አብደልፈታህ አልሲሲ ጋር ካይሮ ላይ ተገናኝተው በተነጋገሩበት ወቅት ታላቁን የዳሴ ግድብን በሚመለከት ያላቸውን ልዩነት ለመፍታት ተስማምተዋል። የአባይ ውሃ ድርሻችሁን እናከብራለን። የውሃ ድርሻችሁ መጠንም ከፍ እንዲል ፕሬዝዳንት ሲሲና እኔ አብረን እንሰራለን ሲሉ ለግብጻውያን ንግግር ማድረጋቸውን ሮይተርስ ጠቁመዋል። ኢትዮጵያ፣ ግብጽና ሱዳን በሶስቱ ሀገሮች ለሚዘረጋ መሰረተ ልማት የሚሆን ገንዘብ ለመመደብ ያደረጉት ስምምነት እንዲተገበር ለመጣር እንደተስማሙም ሮይተርስ ዘግቧል። ጠቅላይ ሚኒስትር አብይ አህመድ ጋዜጣዊ ጉባኤያቸውን ሊያገባድዱ ሲሉ የግብጽን የውሃ ድርሻ የማይጎዱ መሆኑን በግብጽ ሕዝብ ፊት ይማሉ በማለት አልሲሲ ሲጠይቋቸው ምን ጊዜም ቢሆን አንጎዳችሁም በማለት በአረብኛ መማላቸውን ሮይተርስ የዜና አገልግሎት ጠቅሷል።
ብሉምበርግ የዜና አገልግሎትም አዲሱ የኢትዮጵያ ብሔራዊ የስለላና የጸጥታ አገልግሎት ዋና ስራ አስኪያጅ አቶ አደም መሐመድ የብረታ ብረትና ኢንጂነሪንግ የቦርድ አባል እንዲሆኑ ጠቅላይ ሚኒስትሩ እንደሾሟቸው የኩባንያው ቃል አቀባይ አቶ ሚካኤል ደስታ ገልጸዋል ይላል። ከስምንቱ አዲስ የቦርድ አባላት አንዷ ወይዘሮ አዜብ መስፍን መሆናቸውን ዘገባው ጠቅሷል። የአየር ኃይል አዛዥ የነበሩት አደም መሐመድ ብቻ ናቸው ስምንት አባላትን ባቀፈው ቦርድ ወታደራዊ ታሪክ ጀርባ ያላቸው። የተሰናሰለው የሜታልና የኢንጂነሪንግ ኮርፖሬሽን ወታደራዊ ሰራተኞች ይበዙበት እንደነበር የብሉምበርግ ዘገባ አውስቷል። ጠቅላይ ሚኒስትር አብይ ስልጣን እንደያዙ በሀገሪቱ የንግድ ስራ ለጸጥታ ኃይሎች የሚደረገውን አድልዎ እገድባሉ ብለው ነበር ሲል ብሉምበርግ የዜና አገልግሎት ዘግቧል።
ኤምኤስኤን የተባለው የአሜሪካ ቴሌቪዥን ድረገጽ በበኩሉ አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአገሪቱ ብዙ የለውጥ እቅዶችን አስተዋውቋል፣ በተግባር ላይ ማዋሉ ግን መክበዱ አይቀርም ይላል። ዘገባው ቀጥሎም ባለፈው ሳምንት ብቻ ጠቅላይ ሚኒስትሩ በጸጥታ ኃይል አገልግሎት ለውጥ አድርገዋል፣ የአስቸኳይ ጊዜ አዋጁ እንዲነሳ አዘዋል፣ የአገሪቱን የኢኮኖሚ ይዘት ለቀቅ ለማድረግ እቅድ ወጥቷል፣ ከኤርትራ ጋር ለሁለት አስርት ዓመታት ያህል የዘለቀውን ጦርነት ወይም ሰላም ያለመኖር ሁኔታን ለመፍታት ሐሳብ አቅርበዋል። ይሁንና እነዚህን ለውጦች በተግባር ላይ በማዋል ረገድ በገዢው ኢህአዴግ ውስጥ ምን ያህል ድጋፍ እንዳለ ግልጽ አለመሆኑን የኤምኤስኤን ቴሌቪዥን ድረገጽ ጠቁመዋል። የቀረቡት የለውጥ እቅዶች በሚገባው መንገድ ተግባራዊ ካልሆኑ በአገሪቱ ባሉት በርካታ ብሔር ብሔረሰቦች ግንኙነት የመቃቃር አደጋን ሊደቅ እንደሚችል በመጥቀስ ዘገባው ስጋቱን ይገልጻል።
የሀገሪቱ ሕዝብ ፈጣን የፖለቲካ ለውጥ ለማየት ይፈልጋል። እኔን የሚያሳስበኝ እነዚህን ፖሊሲዎች ለመተግበር ተቋማዊ ዋስትና በሌለበት ሁኔታ ከሚያስፈልገው በላይ እየፈጠኑ መሆናቸውን ነው ሲሉ አወል አሎ የተባሉ በብሪታንያ ሕግ የሚያስተምሩ ምሁር ስጋታቸውን እንደገለጹ ዘገባው ጠቅሷል። ሌሎች ተንታኞችም የጠቅላይ ሚኒስትር አብይ ለውጥ አካሄድ ቀላል ጉዞ አይኖረውም በማለት እንደሚያስጠነቅቁ የኤምኤስኤን ዘገባ አውስቷል። ጠቅላይ ሚኒስትሩ ከኤርትራ ጋር ሰላም ለመፍጠር ላቀረቡት ሐሳብ እስካሁን ባለው ጊዜ ከኤርትራ ምላሽ አላገኘም። ኢትዮጵያም ከባድመ እንደምትወጣ አላሳወቀችም። ኢትዮጵያ ባድመን ለኤርትራ ብትሰጥ የኢትዮጵያ መሬት ነው የሚሉትን ኢትዮጵያውያን ሊያስቆጣ እንደሚችል ዘገባው ገልጿል። ዘገባው አያይዞም በድንበር ኮሚሽኑ ውሳኔ መሰረት የኢትዮጵያ ግዛቶችን ለኤርትራ የመስጠቱን ውሳኔ በመቃወም በትግራይ ክልል ሰላማዊ ሰልፎች ሲካሄዱ መሰንበታቸውን ገልጿል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነች እናመሰግናለን። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ተከታዩ በዩናይትድ ስቴትስ መንግስት ይወጣ ዓለም አቀፍ የመንግስታዊ አገልግሎት ማስታወቂያ ነው።
ዩናይትድ ስቴትስ የአፍሪካ ሀገሮች ሽብር ፈጠራን ሲዋጉ ለማገዝ ያላትን ቁርጠኝነት እንደገና የምታረጋግጥ ስለመሆኑ ሌላ ምልክት ይሆን ዘንድ አልሸባብ እየተባለ የሚጠራው መሰረቱ ሶማሊያ የሆነች የሽብር ድርጅት ሐራካት ሸባብ አልሙጃሂዲን ከፍተኛ መሪዎች ያሉበትን ስፍራ ለሚጠቁም የሚሊዮኖች ዶላሮች ሽልማት አዘጋጅቷል ይላል ይህ የዩናይትድ ስቴትስ መንግስታዊ ማስታወቂያ። አልሸባብ በዩናይትድ ስቴትስ በውጪ የሽብር ድርጅትነት የተፈረጀ በኢትዮጵያ የዘመን አቆጣጠር ከ2000 ዓመተ ምህረት አንስቶ ሶማሊያን ሙሉ በሙሉ ለመቆጣጠር የሀገሪቱን መንግስት ሲወጋ የቆየና ኬንያ ውስጥም ተደጋጋሚ ጥቃቶችን የፈጸመ ቡድን መሆኑን ማስታወቂያው አስታውሶ በሺዎች ለሚቆጠሩ ሶማሊያውያን ሲቪሎች፣ የሰላም ተሟጋቾች፣ ዓለም አቀፍ የእርዳታ ሠራተኞች፣ ጋዜጠኞችና መረጋጋትን በአካባቢው መልሶ ለማስፈንና ብልጽግና ይመጣ ዘንድ ለማገዝ ሶማሊያ ውስጥ እየተንቀሳቀሱ ያሉ የሰላም ጥበቃ ጓዶች ግድያ አልሸባብ ተጠያቂ መሆኑን ይናገራል። በአስር ሺዎች የሚቆጠሩ ሰዎች በውጊያዎች ምክንያት ቤቶቻቸውን እየተዉ ለመሸሽ መገደዳቸውንም አመልክቷል። መንግሥታዊው ማስታወቂያ ይቀጥልና እንዲህ ይነበባል። በዚህ የሽብር ቡድን ላይ ንብረቶቹን በማገድና የዩናይትድ ስቴትስ ሰዎች ወይም ሰው ተብለው የሚጠሩ ሁሉ ከቡድኑ አባላት ጋር የገንዘብ ልውውጥ እንዳያደርጉ በመከልከል ዩናይትድ ስቴትስ የገንዘብና ሌሎችንም ገደቦች ጥላበታለች። አሁን ደግሞ ከቡድኑ መሪዎች አምስቱ ያሉበትን ለሚጠቁም መረጃ ወረታ እንደምትከፍል ታስታውቃለች። ፉአድ ሳንጋሌ በሚል ተደራቢ ስሙ የሚታወቀውን የሶማሊያና የስዊድን ድርብ ዜግነት ያለውን ፉአድ መሐመድ ኻላፍና በኢትዮጵያ የዘመን አቆጣጠር በ1971 ዓመተ ምህረትና በ1976 ዓመተ ምህረት መካከል ባሉ ዓመታት የተወለደ ነው ተብሎ የሚታመነውን የቡድኑ ወታደራዊ አዛዥ በሺር መሐመድ መሐሙድን አድራሻ ለሚያውቅ እስከ 5 ሚሊዮን ዶላር ሽልማት መዘጋጀቱንና እንዲሁም አብዱላሂ ያሬ የሚባለው የአልሻባብ ሚዲያ ኃላፊ ወደሚገኝበት አድራሻ ለሚመራ እስከ 3 ሚሊዮን ዶላር ሽልማት እንደሚሰጥ የዩናይትድ ስቴትስ መንግሥት አስታውቋል። ተአማኒነት ያላቸው መረጃዎች ሁሉ እንደሚመረመሩና የተቋሚዎች ማንነት በምስጢር እንደሚያዝም የዩናይትድ ስቴትስ መንግሥት ማረጋገጫ የሰጠ ሲሆን አስፈላጊ ሆኖ ከተገኘም ተቋሚዎችን ወደ ሌላ ስፍራ በማዛወር ደህንነታቸውን ለመጠበቅ ዩናይትድ ስቴትስ ዝግጁ መሆኗን አመልክቷል። ከነዚህ ሰዎች ማንኛውንም የሚመለከት ምንም አይነት መረጃ ያለው ሰው በቅርብ ያለውን የዩናይትድ ስቴትስ ኤምባሲ የአካባቢያዊ ደህንነት ቢሮ እንዲያነጋግር እንዲሁም www.rewardsforjustice.net rewards for justice አንድ ቃል ነው www.rewardsforjustice.net ላይ ባለው መረጃ የማቀበያ መስመር ወይም በኢሜይል info@rewardsforjustice.net እንዲያሳውቅ ሰሜን አሜሪካ ውስጥ 1-800-877-3927 ላይ መደወል እንደሚቻል ይሄው የመንግስቱ ማስታወቂያ አሳስቧል።
ያደመጣችሁት በዩናይትድ ስቴትስ መንግስት ይወጣ ዓለም አቀፍ የመንግስታዊ አገልግሎት ማስታወቂያ ነበር።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ሊገባደድ የቀሩን ጥቂት ደቂቃዎች ናቸው። ወደ ማጠቃለያ ዜናው ወደ አዲሱ አበበ ከመሄዳችን በፊት የቅዳሜን አስተዋውቀናል። አዲሱ
አስተዋውቀናል ለሁድን የጠራው እሁድ በራዲዮ መጽሔት ዳግማዊውን አለቃ ተክሌን መልሱልን ትላለች የኢትዮጵያ ቤተ ክርስቲያን። ማናቸው እኚሁ አለቅ? እሁድ ይገለጣሉ።
በሚስጥር ተይዟል ነው የምትለው። ሌላም ዝግጅት አለን። ባለፈው እሁድ የተካሄደ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ስነ ስርዓት ነው። እዚያ ላይ በተለየ ስሜት ራዲዮ መጽሔት የሚመስለውን ዝግጅት ወደዛ እናመጣለን። ሌሎች በርከት ያሉ ዝግጅቶችም በእሁድ የሰንበት ምሽት ዝግጅታችን ላይ እንዳጠፉ ጎራ በሉ። አሁን የማጠቃለያ ዜና።
ኦሮሚያ ውስጥ አልፎ አልፎ ይታያል ያሉትን ስርዓት አልበኝነት ለማስወገድ ከህዝብ ጋር ሆነው እንደሚሰሩ የክልሉ ርዕሰ መስተዳድር አቶ ለማ መገርሳ አስታውቀዋል። በኢትዮ ኤርትራ ጉዳይ ላይ ኢህአደግ ያስተላለፈውን ውሳኔ በሚመለከት የመቀለ ከተማ አስተዳደር ትናንት ሐሙስ ከከተማው መንግስት ሰራተኞች ጋር ውይይት ማካሄዱን ምክትል ከንቲባና የህወሓት ማዕከላዊ ኮሚቴ አቶ ብርሃነ ገብረ ክርስቶስ ገልጠዋል።
የኤርትራ የዲሞክራሲና የሰብአዊ መብት ንቅናቄ የተባለ ድርጅት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ሰላም ለመፍጠር ሲሉ ከ16 ዓመታት በፊት የድንበር ኮሚሽን ያሳለፈውን ውሳኔ ካለምንም ቅድመ ሁኔታ ለመተግበር ቃል መግባታቸው አዲስ የሰላም ፍንጭ ይሰጣል የሚል መግለጫ አውጥቷል። በሩሲያ አስተናጋጅነት እየተካሄደ ያለው አንደኛው የዓለም ዋንጫ አሁንም እየተካሄደ ነው። እኛም ለሰዓቱ ያለን ዜና በዚሁ ጨርሰናል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበንን
አቀናባሪያችን ንጉሱ ታምሬ ከተተኪው የስርጭት መሐንዲስ ኪፕስስ ጋር በመሆን እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦች ጋር በዚሁ እንሰናብታለን። ትግርኛ ይቀጥላል። አሁን
ሰላም፣ ደህና ደሩ።